የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ጳጉሜ 2001 ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጋር ተወያዩ። የሲኖዶሱ ስብሰባም ጥሩ መልክ መያዙ እየተገለጸ ነው።
እነ ሊቃናት በላይ መኮንን በኩል ያሉ የኦሮሚያ አገልጋዮችና ጠያቂዎች ቅዱስ ሲኖዶስ ጋር በተነሳው ጥያቄ ዙሪያ ላይ ውይይት ተደርጎ ጥሩ መግባባት ላይ ተደርሷል። ውይይቱ
መጋቤ ሰላም ቀሲስ ሰለሞን ቶልቻላቸው ሙሉ ዘገባውን ይዘን እንመለሳለን። በክር የስዕል ስራዎችን የሚያቀርቡ ወጣቶችም እናስተዋውቃችኋለን።
ቀለም ነክ ነገሮች ሳንጠቀም የክር ቀለም ብቻ በመጠቀም እንሰራው የአርት አይነት ነው ማለት ነው።
ዝርዝሩ ቆየት አድርገን ዝርዝሩን እናስደምጣችኋለን። ገራገር በተሰኘው ዜማዋ እውቅናን ያገኘች የመጣችው ዘቢብ ግርማ የዛሬ እንግዳችን ናት።
ሙዚቃን በመስራት አክቲቪቲዎችን በመስራት ሌሎችንም ነገሮችን በመስራት የራሴን የሆነ ነገሮችን ለማግኘት እጥራለሁና በዚህ አጋጣሚ ዘንድሮም የቢዝነስ ማኔጅመንት በአድማስ ዩኒቨርሲቲ ግራጁዌት አድርጌያለሁና ራሴን በብዙ ነገር ብቁ ለማድረግ እንጥራለን። ልጇ በጣም ምትኮራባት እናት መሆን አለብኝ።
ሌሎች ለምሽቱ ያሰናዳናቸው ብዙ ፕሮግራሞች አሉን። ጽዮን ግርማና
አብታሙ ስዩም በመስተንግዶ አብረናችሁ እንቆያለን።
በቅድሚያ ዜና እናስቀድም።
ሁሉም የሰብአዊ እርዳታ ተቋማት በጋምቤላ ክልል የሚያደርጉትን እንቅስቃሴ ለጊዜው እንዲያቆሙ ማድረጉን በኢትዮጵያ የትምህርት ተጠባባቂ የሰብአዊ እርዳታ አስተባባሪ አስታወቁ። እዚህ ውሳኔ ላይ የተደረሰውም ትናንት በጋምቤላ ክልል በተፈጸመው ጥቃት የሰብአዊ እርዳታ ሰራተኞች መገደላቸውን ተከትሎ መሆኑ ተነግሯል። አስተባባሪው ስቴቨን ዌርማሙ ጥቃቱን በተመለከተ ቀጣዩን ተናግረዋል።
The information about this attack is still emerging.
ጥቃቱን በተመለከተ አሁንም መረጃዎች እየወጡ ነው። እስካሁን የምናውቀው ነገር ምንድነው? 3 ባልደረቦቻችን ወደ ኑኒል የስደተኞች ካምፕ እየተጓዙ ነበር። ከዚያ በታጠቁ ሰዎች ድንገተኛ ጥቃት ተፈጸመባቸው። 2 ተገደሉ፣ 3ኛው አመለጠ።
ዘገባውን ያደረሰን እስክንድር ፍሬው ነው።
የታሊባን አማጽያን የፋራህ ክፍለ ሀገር መዲና በሆነችው ፋራህ ከተማ ላይ ትላንት ለሊት ጥቃት ማድረሳቸውን ባለስልጣኖች ዛሬ ገልጸዋል። በሀገሪቱ ወታደራዊ ኃይሎችም ሆነ በአማጽያኑ ላይ ጉዳት ደርሶ እንደሆነ አልተገለጸም። አፍጋኒስታን ውስጥ በሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ የሚመራው የውህደት ኃይል እንደሚለው ትላንት ካቡል ውስጥ አንድ አሜሪካውያንና ሩማኒያዊ ወታደሮች በግዳጅ ላይ እንዳሉ ተገድለዋል። በያዝነው አመት 16 የአሜሪካ ወታደሮች እንደተገደሉ ታውቋል። በሌላ በኩል ታሊባን ትላንት በአፍጋኒስታን መዲና ካቡል በመኪና በተጠመደ ፈንጂ ያጥፍቶ መጥፋት ጥቃት በማድረሱ ቢያንስ 10 ሰዎች ተገድለዋል።
ደቡብ አፍሪካ ሲካሄድ የቆየው ጸረ ፍልሰተኞች ግጭት ያደረሰውን ጉዳት መገምገም ጀምራለች። ባለስልጣኖች እንደሚሉት በግጭቶቹ 10 ሰዎች ህይወት ጠፍቷል፣ በርካታም ቆስለዋል። ግጭቱ ፍርሃት አስፍኗል፣ የንግድ እንቅስቃሴን አሽመድምዷል፣ ደቡብ አፍሪካ ከሌሎች የአፍሪካ ሀገሮች ጋር ያላትን ግንኙነት አሻክሯል። የሀገሪቱ ፕሬዚዳንት ሴሪል ራማፎሳ ጥቃቶቹን አውግዘዋል። ጥቃቱን ባለፈው እሁድ የጀመሩት መጤዎች የስራ ዕድል እየተሻሙብን ነው የሚሉ የጭነት መኪና ነጂዎችና ሌሎችም ሲሆኑ ግለ ፍልሰተኞች ላይ ጥቃት አድርሰዋል። መኖሪያ ቤቶችና የንግድ ተቋማትን ዘርፈዋል፣ ጉዳትም አድርሰዋል። ማንኛውም አይነት የቁጣና የቀቢዘ ተስፋነት መጠን እንዲህ አይነቱን ውድመትና የወንጀል ድርጊት እስከ መፈጸም የሚያደርስ አይደለም ብለዋል ፕሬዚዳንቱ።
ዶሪያን የተባለው ከባድ አውሎ ንፋስ የተቀላቀለበት ማዕበል በሰሜንና በደቡብ ካሮላይና ከባድ አውሎ ንፋስ ካደረሰና መንገዶችን በጎርፍ ካጥለቀለቀ በኋላ የኃይሉ መጠን ወደ ደረጃ 1 ወርዷል። ሌሊቱ ከባድ እንደሚሆንብን እናውቃለን፣ የንጋት ፀሐይን ለማየት እንጓጓለን ብለዋል የሰሜን ካሮላይና አስተዳዳሪ ሮይ ኩፐር አትላንታ ጆርጂያ ለሚገኝ የቴሌቪዥን ጣቢያ ሲናገሩ። ዶሪያን ዛሬ ወደ አትላንቲክ ውቅያኖስ ከማምራቱ በፊት በሰሜን ካሮላይና ኬፕ ሃተርስ ላይ አርፏል።
አድማጮቻችን፣ ለአሁን ያዝናቸው አጫጭር ዜናዎች እነዚህ ናቸው። አሁን ዝርዝር ያሉ ዘገባዎች ወደሚሰሙበት ሰዓት እናልፋለን።
Gambino VOA.
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
አብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለቱ ርዕሳችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጋር ተወያይተዋል። የሲኖዶሱ ስብሰባም ጥሩ መልክ መያዙም ተገልጿል። ጽዮን ግርማ ዝርዝር አላት።
ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጋር በቢሮአቸው መወያየታቸውን የጠቅላይ ሚኒስትሩ ቢሮ የፌስቡክ ገጽ ላይ የሰፈረው መረጃ ያሳያል። የቤተክርስቲያኒቱ ቅዱስ ሲኖዶስ ባቀረበው ጥያቄ መሰረት በተደረገው ውይይት ላይ ጠቅላይ ሚኒስትሩ ከለውጡ ወዲህ መንግስት ቤተክርስቲያንን በተመለከተ ያለውን አቋምና ያከናወናቸውን ተግባራትም አውስተዋል ይላል። ብፁዕ ወቅዱስ አቡነ ማቲያስና ሌሎችም ሊቃነ ጳጳሳት ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ወዲህ ለሀገርና ለቤተክርስቲያን የተከናወኑ በጎ ተግባራትን በመዘርዘርም ምስጋና አቀርበዋል ተብሏል። ከዚህ ውይይት በኋላ ደግሞ ከሰዓት በኋላ በተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ ስብሰባ ላይ 95% መግባባት ላይ መደረሱን ሊቃላስ ቀሲስ በላይ መኮንን ገልጸዋል። ጥያቄ የነበራቸው የኦሮሚኛ ቋንቋ እና የኦሮሞ ሲኖዶስ ጽፈት ቤት ይቋቋም የሚል ጥያቄ የነበራቸው ቀሲስ በላይ በተገኙበት ስብሰባ መደረጉንም ተናግረዋል። በስብሰባው ላይም መቋጫ ባይበጅለትም በበጎ መልኩ መጠናቀቁን ገልጸውልናል።
ቅዱስ ሲኖዶስ ምልአተ ጉባኤ ዛሬ ከቀኑ 8 ሰዓት ጀምሮ የስብሰባውን ቀጥሎ ውይይት አድርጓል። በነ ሊቃናፍ ቀሲስ በላይ መኮንን በኩል ያሉ የኦሮሚያ አገልጋዮችና ጠያቂዎች ቅዱስ ሲኖዶስ ጋር በተነሳው ጥያቄ ዙሪያ ላይ ውይይት ተደርጎ ጥሩ መግባባት ላይ ተደርሷል። ውይይቱ ጥሩ መንፈስ ይዟል። ያው ዞሮ ዞሮ ቤተክርስቲያንን በጋራ ለማገልገልና የቅዱስ ሲኖዶስን ውሳኔና ሐሳብ አክብረው እንደሚሰሩ የጠየቋቸውም ጥያቄዎች አግባብ ባለው መልክ እንዲፈቱ ጥሩ ደረጃ ላይ ተደርሷል። ግን አልቋጨም። ነገ ለጠዋት አድሯል። ጥሩ መንፈስ አለው ስብሰባው በጥቅሉ። ያው ቀጣዩ ነገር ያው አልተዋጨም። ቅዱስ ሲኖዶስ ህግ አውጪ ነው። እነሱም የቅዱስ ሲኖዶስን ውሳኔ ሐሳብ ተቀብለው ጥያቄያቸው ዋናው በኦሮሚያ ያለው መንፈሳዊ አገልግሎት ከዚህ በፊት ያቀርቡት የነበረው ጥያቄ እንዲፈታ የሚል ነው። በአብዛኛው ውይይቱ ላይ የነበረው የታየው ነገር በአጠቃላይ መግባባት ያለበት ነው።
ከስብሰባው አሁን መውጣቴ ነው ያሉ ሊቀ አላፍ ቀሲስ በላይ መኮንን በበኩላቸው ውይይቱ መልካም መንገድ ይዟል ብለዋል።
እንደነው መሰለሽ አባቶች ጠሩ ሱን ጥያቄ ጠየቁ። ያን ጥያቄያችን አቀርቧል አቀረም ሱን ጠየቁ። እው ተወያየን በኋላ ኦልሞስት 95% ተስማምተን ወጣ ነው። ትንሽ ነገር ነው የሚቀረው ሱን ጧት ብለን ወጣ ነው።
በሁለቱም በኩል የተገለጸው ውይይቱ በጣም ጥቂት ነገር እንደሚቀረውና ለዚህ መቋጫ ተበጅቶለት ይፋዊ መግለጫ በነገው ዕለት ከሲኖዶሱ እንደሚወጣ ነግረውናል።
ጋቢና ቪኦኤ ነው ያዳመጣችሁ ያላችሁት። ከአሜሪካ ድምጽ ራዲዮ ለእናንተ የሚቀርብ መሰናዶ ነው። አሁን ሰዓቱ የዘጋቢዎች መስኮት ነው። ዘጋቢው የዛሬው ዘገባ ወደ መቀሌ ይወስድናል። በክር የስዕል ስራዎችን የሚያቀርቡ ወጣቶችን ልናስተዋውቃችሁ ነው። ወጣቶቹ ሀፍቶም አፈራና ፊልሙን ተላይ ይባላሉ። በዚህ ሳምንት በክር የሰሯቸውን ስዕሎች ኤግዚቢሽን በመቀሌ ከተማ አቅርበዋል። ወደ ኤግዚቢሽኑ ለመግባትም ለተቸገሩ ሕፃናት የሚታደል የትምህርት ቁሳቁስ ይዞ መምጣት ያስፈልግ ነበረ። ሙልጌታ ጽባህ አነጋግሯቸዋል፣ እንደሚከተለው ይደመጣል።
በአርክቴክቸር የትምህርት ክፍል ከሁለት ዓመታት በፊት ነበር በዲግሪ የተመረቀው ሀብታሙ አፈራም። ስትሪንግ አርት ተብሎ የሚጠራው በክርና ሚስማር የተለያዩ ስዕሎች መሳል የጀመረው ከአንድ ዓመት በፊት መሆን ይገልጻል።
ስትሪንግ አርት ማለት የክር ስራ ነው። ቀለም ነክ ነገሮች ሳንጠቀም የክር ቀለማት ብቻ በመጠቀም የምንሰራው የአርት አይነት ነው ማለት ነው። ይህን ስራ ከጀመርኩኝ ሬጉላርሊ አንድ ዓመት ይሆነኛል። ግን ከዛ በፊት ዩቲዩብ ላይ ምናምን ናይ ነበር ጊቢ እያለ ከሁለት ዓመት በፊት የተመረኩት እና እየሰራሁኝ ለጓደኞች እንደ ስጦታ አይነት ነገር ሰጥ ነበር።
ፊልሞን ተክላይ የተባለ ሌላ ወጣት ከሀብታሙ ጋር ክር በመጠቀም የስዕል ስራ ይሰራል። ይህንን አርት በኢትዮጵያ ባለፉት 2 አመታት ውስጥ ነው መታወቅ የጀመረው ብሏል። የዚህ ሙያ ባለቤቶችም በጣት የሚቆጠሩ ናቸው ይላል።
ስትሪንግ አርት ኢትዮጵያ ላይ ብዙ የተለመደ ሙያ አይደለም። አሁን ትንሽ ከጥቂት አመታቶች እነ ፕራክቲስ እየተደረገ የመጣው አሁን በጥቂት አመታቶች ነው። ግን ውጭ ላይ ሞስት በጣም ብዙ ጊዜ ይሰራበት ነበር። አሁንኛ ሀገር ግን አሁን ነው በደንብ የተሰራበትም ያለው። እኛም ይዘን የመጣ ነው አዲስ ነገር ነው። በሄ በፖርትሬት በጂኦሜትሪካል ስራዎችና በሶስት አይነት መንገድ ይዘን ነው ለመምጣት ሞክረናል። ያ ብዙ ጊዜ የተለመዱት ጂኦሜትሪካል የሆኑ ስራዎች ነበሩ። እኛ አዲስ ነገር ደግሞ ለመጨመር የሞከርነው የሰው ፖርትሬት ስዕሎችን ምስሎችን በሚያሳይ መልኩ አዲስ አይነት ነገር ይዘን ለመምጣት ሞክረናል። እነሱን ነገሮች ለማሳየት ነው ይዘን የመጣ ነው እኛውን ስራዎችን ማለት ነው።
ሀብታሙና ፊልሞን የአዲስ አበባ ነዋሪዎች ናቸው። በዚህ ክረምት ወደ መቀለ ከተማ በመምጣት ለስምንት ወራት ያህልን የደከሙበት የክር ስዕል ውጤት ኤግዚቢሽን አዘጋጅቷል። ወደዚህ የስዕል አውደር ለመግባትም ለተቸገሩ ህጻናት የሚሆን ደብተርና እስክሪብቶ ይዞ የመጣ ሰው ነው የሚገባው ብሏል ሀብታሙ።
አሁን የሚመጣው መስከረም ነው፣ ተማሪዎች ትምህርት ቢጀምሩበት ሰዓት ነው። ስለዚህ በአቅማችን የቻልነውን ያው ኤዱኬሽኑን ፕሮሞት ማድረግ ነው ያሰብነው። በዛ ማገዝ ምን ይችላል እኛ ማድረግ ምን ይችላል ለማድረግ ነው የተነሳነው። ሶ በምን ይችላል ዘርፍ የሆነ ነገር አቺቭ አድርገን ለመሰብሰብ ነው የሞከርነው። ሁለተኛው አላማው ደግሞ ሞራይታቸው ከሆነ ስራዎቹ ወደ የራሳችን ኢትዮጵያ የሆኑ ይዘት ያላቸው ናቸውና እሱንም እንደ መልእክት ለማስተላለፍ ነው። ሶስተኛው አርቱን ፕሮሞት ለማድረግ ነው ማለት ነው።
ለ60 ተማሪዎችን ለአንድ አመት የሚጠቀሙበት የትምህርት ቁሳቁስ እንዳገኙም ሀብታሙ ይናገራል።
አሁንም የመጣው ነገር በጣም በቂ ነው። ቢያንስ ሊሰበሰብ ነው እስከ 60 ተማሪ ሰፖርት ሊያደርግ የሚችል ነገር ነው ኮሌክት ያደርግ ነው። አሁንም ማለን እስከ ማታም ስለሚሰራ እንሰበስባለን ብለን አስባለን። ለ3 ቀን ነበር የተዘጋጀው። ያው ከአዲስ አበባ እንደመጣታችን አንፃር ፕሮሞሽኑ በደንብ አልተሰራም ነበር እና ሰው አይቶ ከሄደ በኋላ ነው እየተነጋገሩ የነበሩት እያደረሷቸው ደንያን ታሳቢው ማድረግ 2 ቀን ጨምረናል ማለት ነው። ሶአብ አጠቃላይ 5 ቀን ይታያል ማለት ነው።
ይህ የጥበብ ስራ የሚያደክምና ለአንድ ስዕል እስከ 1 ወር የሚወስድበት ጊዜ አለም ብሏል ፊልሞን።
አሁን ፖርትሬት ወይም የሰው ምስልን በሚሰራበት ጊዜ ያ ስራስ ወይ ፔንቲንግ በሚሆነበት ጊዜ ያ ጀስት መስራት የምትፈልገውን ቦታ ሼድ ያደረግ በደንብ እየቀባ መምጣት የምትፈልገውን ፐርፌክሽን ድረስ መስራት ትችላለህ። እዚህ ላይ ግን የሚይዝህ ምንድነው ሚስማርና ክር ብቻ ተጠቅመህ የሰው ምስልን ማምጣት ስለሆነ በጣም ጥንቃቄ ይጠይቃል እና ደግሞ እሱን ለማስመሰል ደግሞ በጣም ብዙ ታይም ቴክ ያደርጋል እና ደግሞ በጣምም ደግሞ አልፊና አርካሚ ስራ ነው። ግን ያው ለማስለማኛ ደግሞ ለመስራት ሞክረናል በተቻለን አቅም። ለነገርኩ ደግሞ ጂኦሜትሪካል ስራዎች ላይ ደግሞ ያው ማቴማቲካል የሆኑ ካልኩሌሽኖች ይኖሩታል። ከየት ሄዶ ከየት እንደሚነሳ በምን ያህል ክስተት እንደሚሰራ እነሱ ነገሮች መጀመሪያ በደንብ ከታወቀ በኋላ እነሱ ነው ተግባራዊ ተደርገው የሚሰሩት። ፖርትሬት ስራዎች ላይ ግን ለነገርኩ በጣም ከስዕል የተሻለ ይሄንኛው በጣም ከበድ ይላል። ምክንያቱም ክርና ሚስማርን በመጠቀም ነው የሰውን ፊት ትክክለኛ እንዲታወቅ ለማድረግና በደንብ አይቶ ሰው ይሄ እንትና ነው ለማለት እንዲመች በደንብ ተጠንቅቆ መሰራት ስላለበት አርካሚ ነው የሚሆነው ከፔንቲንግ ወይ ከሌላ የአርት ጥበቦች ማለት ነው። ይሄኛው ትንሽ ከበድ የሚል ስራ ነው። እኛም ለመስራት የሞከርነው እንደዛ ነው ማለት ነው።
ይህ የጥበብ ችሎታቸውን ተጠቅመው በአቅማቸው ለተቸገሩ ህጻናት ለማገዝ አውደ ርዕይ በመቀለ ከተማ ከራሄል ቤተ ጥበብ ጋር በመተባበር ለ5 ቀናት ማካሄዳቸውን ነው ፊልሙን የሚናገረው።
ባለሙያችን የሆነ ነገር ማድረግ አለብን ብለን ተነስተን ነው ይሄን ነገር ያደረግነው። የኛ አሁን ለምሳሌ አርታችን አለ። በአርታችን ተጠቅመን እነዚህን ተማሪዎች ምን ማድረግ እንዳለብን አሰምን። እዛ በኋላ በዚሁ አርት ኤግዚቢሽን መጥቶ ለሚመለከት ሰው በዛው አጋጣሚ በአንድ ድንጋይ 2 ወፍ ሆኖ ኤግዚቢሽናችንን መጥቶ ይመለከታል። በቀጣይም ደግሞ እነዛን ተማሪዎች ይረዳል ማለት ነው። ደብተሮችን በማምጣት የተቻለውን ነገር ከአንድ ስራ እስከ አንድ እስክሪብቶ ጀምሮ ማንም ሰው መጥቶ አስቀምጦ ያንን ነገር ኤግዚቢሽኑንም ተመልክቶ በአንድ ድንጋይ 2 ወፍ 2 ነገር አድርጎ ይሄዳል ማለት ነው። አሁን እኛ በቻልነው አቅም አርታችንን በመጠቀም ባለን ነገር ይሄንን ነገር ለማድረግ ይችላል። ሌላው ሰው ደግሞ ባለው አቅም በኖርማል በማሰባሰብም ይሆናል በኮንሰርቶች በተለያዩ ነገሮችም ባለው በሚችለው ነገር ሁላ ማድረግ ይችላል። መጥቶ አንድ ደብተር አሁንኛ ጋር ኤግዚቢሽን መጥቶ አንድ ነገር አድርጎልን ይዳ በሌላም ነገር ያደረገ እንደዚህ አይነት ይሄ የቻሪቲ ስራዎች የበጎ ፈቃደኝነት ስራዎች ላይ ቢሳተፍ ብለን እኛም እንመክራለን። እኛም አላማችን እሱ ስለነበረ ግባችንን መተናል ብለን እናስባለን።
ወጣቶች በመግባር ሰናይ ስራዎች እንዲሳተፉ እንደዚህ አይነት ዝግጅቶች ያነሳሳሉ። ያለ ደግሞ ሀብታሙ ነው።
በዚህ ሰዓት በፖለቲካል ሲቹዌሽን ውስጥ ተጠምደናል። ነገር ግን እንደኛ ምናምነው ሞር የሆነ ኤዱኬሽኑ ላይና ይሄ ኢኮኖሚው ላይ ብንሰራ ብዬ ነው እኔ ፐርሰናሊ ማምነው ማለት ነው። ለዛ ደግሞ መማር ያለባቸው ህፃናቶች አሉ። እዚህ ጋር በተፈጠረው ሲቹዌሽን እነሱ እየተጎዱ ነው ያሉት። ሶ በቻልነው መጠን ወጣትም ኢቭን ብር ገንዘብ እንኳን ባይኖርን በምንችለው ነገር ህፃናቶችን መርዳት ብንችልና ስፔሻሊ ትምህርት ላይ ፎከስ አድርገን እነሱን ማስተማር ከቻልን ኤቭሪቲንግ መቀየር እንችላለን።
ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሙልጌታ እናመሰግናለን። እንደዚህ ያሉ ግብረሰናይ እንዲሁም ደግሞ በስራዎቻቸው ሌሎችን እየተቀሙ የኪነጥበብ ስራቸውን የሚያስተዋውቁ ሰዎችን አላፋልፍ ይያልንም ለእናንተ ማምጣታችንን እንቀጥላለን።
አዎ ሀብታሙ፣ የሚገርመው ነገር መጀመሪያ ይሄንን ሪፖርት ሰማው ምን አይነት ነገር ነው ምን አይነት ስዕል ነው የሚሰሩት ወጣቶቹ ብዬ ቪዲዮ ልኮልናልና በጣም የሚያማምሩ ስዕሎች ናቸው። አድማጮቻችን ይሄንን በመስል ማየት ከፈለጉ ፌስቡካችንና የዌብሳይታችንን ቢጎበኙ ሊያዩት ይችላሉ።
መልካም። እንግዲህ ከዚህ አስደስታችንና አነሳሽ ዜና በኋላ ደግሞ አሁን ደግሞ ወደ ዚምባብዌ እናቀና ነው። እንግዲህ ታዋቂውና አንጋፋው የዚምባብዌ ቀድሞ ፕሬዚዳንት ዛሬ ማረፋቸው ተሰምቷል።
አዎ ሮበርት ሙጋቤ በ95 አመታቸው አርፈዋል። የህይወት ታሪካቸውን አስመልክቶ በአሜሪካ ድምጽ የተሰናዳውን ዘገባ ቆንጅት ታዬ አጠራ አድርጋ እንደሚከተለው አሰናድታለች።
የዚምባብዌ የመጀመሪያ ፕሬዚዳንት ሮበርት ሙጋቤ በ37 አመቱ ከጊዜ ወደ ጊዜ አምባገነንነት እየባሰበት በሄደው አገዛዛቸው የተወሳሰበ ታሪክ ትተው አልፈዋል። በወጣትነት ዘመናቸው ሙጋቤ ዚምባብዌን ለነጻነት ያበቃትን የሽምቅ ተዋጊ እንቅስቃሴ የመሩ ሰው ናቸው። ሮዴዥያ ትባል በነበረችው የቀድሞይቱ የእንግሊዝ ቅኝ ግዛት ያኔ በአገር ውስጥም በውጭም ለነጻነት ተዋጊ ጀግና ተብለው ይደነቁ ነበር። በቅኝ አገዛዙ የመጨረሻ አመታት ከተጧጧፈው የእርስ በርስ ጦርነት በኋላ መጀመሪያ ላይ ሙጋቤ የሀገሪቱ ህዝብ መካከል እርቀ ሰላም እንዲሰፍን ቀስቅሰዋል። የትምህርትና የጤና ስርዓቶቹን አስፋፍተው በአፍሪካ ዙሪያ ዝና እንድታተርፍ አብቅተዋትም ነበር። ከዚያ በኋላ ቀስ በቀስ ተቃውሞን አልታገስ ማለት ጀመሩ። በሰብአዊ መብት ረገጣ፣ በአፈና፣ ምርጫ በማጭበርበር ይወነጀሉ ጀመር። የነጮች ይዞታ የነበሩ ትላልቅ የንግድ እርሻዎች ለጥቁሮቹ ዚምባብዌያን ባዛወረው የመሬት ይዞታ ለውጥ ለምርታማነት የሚያስፈልገው የገንዘብም ሆነ የልምድ ግብዓት እጥረት በመኖሩ የተነሳ የሀገሪቱ የግብርና ምርት ክፉኛ አሽቆለቆለ። ብዙዎች ዚምባብዌያን አሁንም ቢሆን የገንዘብ የስራ እንዳቅማቸው በተመጣጠነ ዋጋ ቁሳቁስ የመግዛት አቅም የላቸውም። እናም ብዙዎች ለዚህ አበቁን ብለው ሙጋቤን ይወነጅላሉ። ሙጋቤ ባለፈው አመት እንዲህ ሲሉ በስልጣን ዘመኔ ለህዝቤ የለፋው ሰው ነኝ ሲሉ ተናግረዋል።
And I have during all this time cried for our return to constitutionality.
እኔ እኮ በዚያን ጊዜ በመላ ዘመኑ ወደ ህገ መንግስታዊነት ለመመለስ ወደ ህጋዊነት ለመመለስ ህዝባችንን ወደ ነጻነት ለመመለስ ህዝባችን በነጻነት አየር ውስጥ እንዲኖር ለማስቻል ሲጮህ ኖሬያለሁ።
ፔሪሳይ ቻክዌኒያ የ28 አመት ወጣት ነው። በአብዛኛው የህይወት ዘመኑ ሀገሩን ስለመሯት ሰው ድብልቅ ስሜት ነው ያለው።
Because Robert Mugabe was right at first, but somehow he went wrong.
Robert Mugabe ትክክለኛ መሪ ነበሩ፣ ኋላ ላይ ግን ተሳሳቱ።
ሙጋቤ እድሜያቸው ወደ 90 ገብቶ እርጅናም ድካምም እየተጫጫናቸው ሲሄድ በህዝብ የማይወደዱ የነበሩት ባለቤታቸው ወራሴ መንግስት ሊሆኑ ዳርዳር ይሉ ጀመር። ያኔ የጦር ኃይሉ የመንግስት ተቋማትን በመቆጣጠር ተከላክሎ ሙጋቤን በአውሮፓውያኑ 2017 ህዳር ወር ላይ አስገድዶ ስልጣን እንዲለቁ አደረገ። ለረጅም ጊዜ ምክትላቸው የነበሩት ኤመርሰን ምናንጋጓ በመተካቸው ስልጣን ያዙ። ሙጋቤ ላይ ክስ እንዳይከፈት የወሰኑትም ምናንጋጓ ነበሩ።
ኒዮአትኖቲቮ ኢዝ ዘ ፋውንዲንግ ፋዘር ኦፍ ዘ ኔሽን ኦፍ ዚምባብዌ።
ክፉ ሰው አልነበሩም። የሀገረ ዚምባብዌ መስራች አባት ናቸው እኮ። የነጻይቱ ዚምባብዌ መስራች አባት ናቸው።
የሮበርት ሙጋቤ የቀብር ስነ ስርዓት በዋና ከተማዋ ሐራሬ ሂሮስ ኤክር የጀግኖች አምባ መካነ መቃብር ይፈጸማል። ሮበርት ሙጋቤ ለበርካታ አስርት ከላይ ሆነው እንደኖሩት ሁሉ አሁንም የመጨረሻ ማረፊያቸው ጉብታው ላይ በተሰራው ብሔራዊ የጀግኖች መታሰቢያ ላይ ሊሆን ነው።
አሁን ሰዓቱ የጋቢና ስፖርት ነው። ሀብታሙ ሲዩ ተከባለሁ።
አፍጋኒስታን ካቡል ውስጥ የ22 ዓመቷ ናፊሳ መሐመዲ ከሁለተኛ ደረጃ ተማሪነቷ ዘመን ጀምሮ የነጻ ትግል ስፖርትን ስታሰለጥን ሰንብታለች። የሷን ተሰጦ ለሌሎች ልጃገረዶችም ጋር አትፈልጋለች።
ላለፉት 2 ዓመታት በአሰልጣኝነት ሰርቻለሁ። 2 ቡድኖች አሉ። በቡድኖቹ ውስጥ ከ20 እስከ 25 ልጃገረዶች ይገኛሉ።
ሆኖም አፍጋኒስታናዊት ሴት ሆኖ በነጻ ትግል ስፖርት ውስጥ መቆየት ፈተናዎች አሉት።
በቻልኩት መጠን ሌሎችን ለመርዳት ቁርጠኛ ነኝ። ይህን የማደርገው የመረጡትን ማንኛውንም ስፖርት መልመድ እንዲችሉ ነው። ይሄ በአፍጋኒስታን ውስጥ ለሚኖሩ ሴቶች ሁሉ ዋነኛ መብት ሊሆን ይገባል ብዬ አምናለሁ።
ከነጻ ትግል ስፖርት በፊት ናፊሳ ኩንግፉና ሌሎች ከራስ መከላከል ጥበብ ጋር የተገናኙ ስፖርቶችን ተምራለች። እስካሁን 10 ሜዳሊያዎችን ያሸነፈች ሲሆን የመጪ ዘመን ግቧ በዓለም የስፖርት አደባባይ ላይ መወዳደር ነው።
ወደ ውጭ ሀገራት ሄጄ ለመወዳደር የሚያስችለኝን እድል አግኝቼ ነበር። እንዳለመታደል ሆኖ ግን ገንዘብም ሆነ ደጋፊ ባለማግኘቴ ለመሄድ አልቻልኩም። ለወደፊቱ ግን መሄድ እፈልጋለሁ።
የወንዶች የበላይነት በሚጫነው የአፍጋኒስታን ማህበረሰብ ውስጥ ናፊሳ እየገጠሟት ያሉት ፈተናዎችን ትረዳለች። ሆኖም ሴቶች በተለይም ደግሞ በኦሎምፒክ አደባባይ የመወዳደር መብት ሊኖራቸው ይገባል የሚል ጥብቅ እምነት አላት። ለሷ የተደረገላትን መልካም ነገር ለሌሎችም ለማድረስ መፈለግ ሴቶችን የሚያሰለጥኑ ቡድኖቿን መረብ ለማስፋፋት ታልማለች።
አሁን ደግሞ ሰዓቱ የጥበብ ታዛን የምናደምጥበት ነው።
በቅርቡ ቁናን ያገኙ ከመጡ ወጣት ክያኖች መካከለ አንዷ ናት። ተዋናይትና ድምጻዊት ዘቢብ ግርማ ከኤደን ገረሞ ጋር አጭር ቆይታ አድርጋለች።
ሙዚቃ ተጀመረችው ገና በልጅነቷ ነው። ዘፋኝ መሆን እንደምትችልም የነገራት የአምስተኛ ክፍል የሙዚቃ መምህሯ እንደሆነ ተናገራለች። የ12ኛ ክፍል ተማሪ ሆና ደግሞ አርቲስት ተስፋ ያበበ ፋዘርጋ ቲያትርና ሙዚቃ ለመማር ገባች። 5 ወር እንደቆየች ወደኛ ፕሮጀክት ተቀላቀለች። ለአመታትም በኛ ፕሮጀክት ውስጥ በመሆን በሙዚቃና በትወና አድማጭን ስትደርስ ቆየች። በቀጣይ ደግሞ በምን ልታዘዝ የቴሌቪዥን ድራማም ላይ የትወና ችሎቷን አስመስክራለች። በቅርቡ የለቀቀችው ነጠላ ዜማ ደግሞ ተቀባይነቱ መልካም ሆኗል። ዘቢባ ግርማ
ገራገር ወንድ በሌለበት ገራገር ብሎ መሰና አይከብድም ወይ? እንደዚህ ኢትዮጵያ ውስጥ መጥፎ ነገር በበዛበት ጊዜ ላይ እንደዚህ መስፈኑ ምናምን የሚሉ ብዙ ኮሜንቶች ይመጣሉ። ግን መጥፎ ነገር ላይ መጥፎ ነገር ሳይሆን መጨነት ጥሩ ነገር አድርጎ መመኘት ነው። ምክንያቱም መጥፎን ነገር ጥሩ ነገር ይቀይራል ብዬ ስለማን እኔ ከለሬ ሀገርኛ ነው፣ ቤዝ ነው። ብዙ ጊዜ ኢትዮጵያዊ ቅኝቶችን ስሰራ ነው የሚያምርብኝ እንጂ ወይም የሬጊ ምናምን ስልት ተጫዋች ነኝ ብዬ አላምንም። ግን እንደ ዘቢብ ምን አይነት ከለር ያምርባታል? አሁን ገራገርን ስትሰሚ ቅኝቱም ኢትዮጵያዊ ነው፣ ደስ ይላል። ግን እንደ ሙዚቀኛ ደግሞ መሞከር ምናምን አይከፋም።
በትወናው ዓለም ላይ እሙዬን ሆና በኛ የሬዲዮ ድራማ የጀመረችው ዘቢባ በምን ልታዘዝ የቴሌቪዥን ድራማ ላይ ደግሞ የንጉስ ነሽን ሆና መተወኗን ቀጠለች። የሰራኋቸው ሁለቱም ገጸ ባህሪያቶች እኔን የሚመስል የማምንበት ሀሳብ አላቸው ትላለች።
የኛ ላይ ስትመጪ ሴት ልጆች ያለእድሜያቸው እንዳይዳሩ ወደ ትምህርት ቤት እንዲላኩ ግደባን ለማስቆም አስገድገው መድፈርን ለማስቆም የሚሰራ ማለት የኢትዮጵያ ችግር ብቻ ሳይሆን የዓለም ችግር ነው። እዛ ላይ የሴቶችን ድምጽ መሆን መቻል ለእኔ መታደል መባረክ ነው። ምክንያቱም እንደ ሴት መናገር ያለብኝን ነገር ለሌላ ሰዎች ድምጽ እንድሆን አድርጎኛል። ወደዚህ ደግሞ ወደ ምልታዘዝ ስትመጪ ደግሞ ምልታዘዝ ይሄ ሀገራዊ የሆነ ፖለቲካዊ የሆነ ነገሮችን አርቲስቲክ በማድረግ እንዲማሩ ጥሩ ነገር ስለ ሀገራቸው የሚሰማቸውን ነገር እንዲያሳድጉ የሚያደርግ ነው። እዛ ውስጥም ደግሞ የሌላ ሰው አካል ድምጽ ሆነሽም ደግሞ ገብቶ ያንንም ነገር መናገር መቻልም ለእኔ ከየኛ ወደ ምልታዘዝ ስመጣ ትክክለኛ ሽግግር ነው ብዬ ነው ማምነው። እኔን የበለጠ ከፍ የሚያደርግ እንጂ ከነበርኩበት ነገር ዝቅ የሚያደርግ አይደለም።
የአንድ ሴት ልጅ እናት የሆነችው ዘቢባ ግርማ ከኛ ፕሮጀክት ከወጣች በኋላ ስላለው ህይወቷ ጠይቄያታለሁ።
ማለት የኛ ላይ በነበርንበት ጊዜ ያው ሌላ ቦታ መስራት ስለማንችል እንደሚባለው ሚዲያ ላይ እንደተወራ አይነት ገንዘብ ባይሆንም ግን ተወናውም ከሙዚቃውም አንጻርና ሌላ ቦታ መስራት ካለመቻላችንም አንጻር ታስታቢ ሆነ መንግስት የሚያቀው ጥሩ ክፍያ ይከፈለን ነበር። ሐሳብ አልነበረብንም ምክንያቱም ስራ ኖረም አልኖረም ቅጥር እስከነበረን ድረስ በየወሩ የሚታሰበው መጣ ገንዘብ ነበረን። ስንወጣ በጣም ከባድ ነበር። እኔም ተማሪ ሆኜ የገባሁበት ፕሮጀክት ነው የኛና ስወጣ ራሴን አንድ ራሷን ይቻለች እናትና ይሁን ኃላፊነት ያለባት ሴት ሆኜ ነው ራሴን ያገኘሁት። እና የዛግ ያለው ነገር ደግሞ ሲቋረጥ በጣም ከፍተኛ የሆነ ችግር ነበር የገጠመን። ግን እኔ ደግሞ ብቻዬን ለሚሊየን ሴቶች ሮል ሞዴል መሆን እችላለሁ ብዬ ማሰብ ሴት እናት ነኝ። እኔ ከኛ ከወጣም በኋላ የተለያየ የፊልም ፕሮዳክሽን ኮስቱም ኮንቲኒቲ ሰራ ነበረ። ብዙዎቹ ሙዚቀኛ ሆነሽ ተዋናይ ሆነሽ ይህንን ስራ ባትሰሪና የሚሉኝ ነበረ። ግን አንደኛ ልምድ ነው የምቀስመው፣ በጣም ከባለሙያዎች ጋር ነው ሰራ የነበረው። ሁለተኛ ደግሞ ገንዘብ አገኝበታለሁ። ሜቢ ስለ እኔ ባክግራውንድ ብዙ ሰዎች ብትጠይቂ ምንም ነገር አንቅም፣ እሰራለሁ ብዙ ስራ እና እንደዛ ሆኜ ነው የሆነ ነገሮችን የተወጣሁት። እና እስካሁንም ያን ሙዚቃን በመስራት አክቲንጎችን በመስራት ሌሎችንም ነገሮችን በመሳተፍ የራሴን የሆነ ነገሮችን ለማግኘት እጥራለሁ። እና በዚህ አጋጣሚ ዘንድሮም የቢዝነስ ማኔጅመንት በአድማስ ዩኒቨርሲቲ ግራጁዌት አድርጌያለሁ። እና ራሴን በብዙ ነገር ብቁ ለማድረግ እምጥር እናትን ልጇ በጣም የምትኮራባት እናት መሆን አለብኝ። ያለው ቪዲዮ ተሰራላቸው ነው ብዙዎቹ የሚያውቁት እንጂ ወደ 42 ሙዚቃዎች አሉን። ኬንያ ከወጣን በኋላ አንደኛ ብለንም ደግሞ የሰራናቸው 3 ሙዚቃዎች አሉና ተነጋግረን ነው ሁሉም ሰው የየግል አቅማችንን መስማት ስለሚፈልግ እንደ ግሩፕ እንሰራለን እንደ ግልም እንስራ በሚለው ነው ቅድሚያ ሪች ሰራች እኔም ሰራሁኝ። አሁን ኪያ እና ለምለምም ጨርሰዋል። የመደራረብ ነገር እንዳይኖር ስለተፈለገ ነው ትንሽ ያቆዩት እንጂ አዲስ አመት ላይ መስቀል ላይ የሚወጡ ስራዎች ይኖራሉ። እንደ ግሩፕም ደግሞ የተለያዩ ሙዚቃዎችን ፕሮጀክቶችን እንደዚህ የመንግስት ተቋማትን የምንሰራቸው አንዳንድ ስራዎች አሉና እንግዲህ እየሰራን ብናሳይ ይሻላል ብለን ነው ዝም የምንለው እንጂ ብዙ እየሰራን ያለናቸው ነገሮች አሉ።
ዘቢባን፣ ሙዚቃሽን ከመጋበዜ በፊት መጨረሻ ላይ ማለት የምትፈልጊው ነገር ካለ ብያት ነበር።
እንግዲህ መጪው አመት አዲስ አመት ነው ለኢትዮጵያውያን። ስለዚህ ለመላው ለኢትዮጵያ ህዝብ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ ለዚህ ስራ መሳካት ላገዛችሁ ሰዎች በሙሉ እግዚአብሔር ያክብርልኝ ማለት ፈልጋለሁ።
ዘቢብ ግርማን እናመሰግናለን። ዘቢብ በታሪኳ ላይ ስትናገር ጥንካሬዋን የገለጸችበት መንገድ ለሌሎች ወጣቶችም አራያ መሆን የሚችል ነው የሚል ሀሳብ አለኝ። ምክንያቱም እንደሰማሁት ሀብታሙ ብዙ ነገሮችን እየሰራሁ ነው፣ እዚህ የደረስኩት ስራ አልንቅም፣ ምክንያቱም እንደዚህ ቆሜ ልጄን ማኩራት አለብኝ ብላለች። እንግዲህ መልካም እድል እንመኛለን። እኛም በዚህ ወገር ሀገር ዝግጅታችንን እናጠናቅ።
አድማጮች አስተያየት ቢኖራችሁ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኙን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው።
ደህና ደሩ እያልን እንሰናበታችኋለን። መልካም ምሽት። kun radio sagale americati